ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ታህሳስ 28 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍቅር ዜና ዝግጅታችን ይቀርባል። በማከታተልም በሳምንቱ ውስጥ ተላልፎ የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን ክፍል 1 ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ላለፉት 8 ወራት በመላው ኢትዮጵያ ሽጉጦች፣ ክላሽንኮቮች፣ ሌሎች ከባድ የጦር ሜዳ መሳሪያዎች በብዛት እየተዘዋወሩ መሆናቸውና አንዳንዴ መሳሪያዎቹ በቁጥጥር ስር መዋላቸው ሲነገር ከመሳሪያዎቹ ዝውውር ጀርባ ባለገንዘቦችና የፖለቲካ ጥንቸኞች እንዳሉ በደፈናው ከመናገሩ በስተቀር እስካሁን በግልጽ የወንጀሉ አድራጊ ቡድን በተጠያቂነት አለመነሳቱ ጉዳዩ ውስብስብነት ሊኖረው እንደሚችል የፖለቲካ አዋቂዎች ያስረዳሉ። ይህ የጦር መሳሪያ ዝውውር መነሻው ከቱርክ ሲሆን ዋነኛው የማሰራጫ ጣቢያ ግን ሊቢያ ሆኖ ጉዳዩ ከሽብርተኛ ቡድኖች ጋር ተያያዥነት ሊኖረው እንደሚችል ጥርጣሬ ያሳደረ ነው ተብሏል። ከዚሁ ጋር በተያያዥነት በድብቅ እየተዛወረ የሚገኘው የውጭ ምንዛሪም ምንጩ የተዳፈነ ጉዳይ ቢሆንም ለአፍሪካ ቀንድ ከተደገሰ የሽብር ጦስ ጋር ተያያዥነት ሊኖረው እንደሚችል አርዝሞ ማየት ተገቢ መሆኑን ብዙዎች ያስረዳሉ። ሌላው ባሳለፍነው ሳምንት የአማራ ፖሊስ አዛዥ ቤት ውስጥ 498 ቱርክ ሰራሽ ጉጦች መያዛቸው በዝውውሩ የሥርዓቱ ቆንጮዎች እጅ እንዳለበት የሚጠቁም ቢሆንም ሙሉ በሙሉ የውጭ ኃይል ጣልቃ ገብነትን ጥርጣሬ ሊሽረው አይችልም እየተባለ ነው።
የኦሮሞ ብሔራዊ ኮንግረስ ኦፕኮ ማክሰኞ ባወጣው መግለጫ በኦሮሚያ በመከላከያ ኃይሉና በተለያዩ ታጣቂዎች እየተካሄደ ያለው ግጭት አሳሳቢ ደረጃ ላይ የደረሰ መሆኑን ገልጿል። ችግሮቹ እንዳይቀጥሉ የመፍትሄ ሐሳቦች ናቸው የሚላቸውን እርምጃዎች የጠቆመ ሲሆን ከነዚህ የመፍትሄ ሐሳቦች መካከል ገዥውን ፓርቲ ጨምሮ የሚመለከታቸው ዋና ዋና አካላት የሚሳተፉበት የአንድነት መንግስት እንዲቋቋም የሚለው ይገኝበታል። የሀገራችን ወሰብሰብና ዘርፈ ብዙ ችግሮች እኛ ብቻ ነን የምናውቀው በሚሉ ጥቂት ክፍሎች ብቻ መፍትሄ የሚያገኝ ሳይሆን የሁሉንም የህብረተሰብ ክፍሎች የተከነ ውይይትን እንዲሁም የመላው ህዝብ ስምምነትን ይሁንታንና ውሳኔን ይጠይቃል። የኦን ሊሆን የሚችለው ሁሉንም ባሳተፈ የሽግግር ሂደት በመሆኑ ኢሃፓና መሰል አካሎች ሁሉን ክፍሎች ያሳተፈ የሽግግር ሂደት ባስቸኳይ እንዲጀመር ሲጠይቁ መቆየታቸው ይታወቃል።
በበርካታ የሀገሪቱ አካባቢዎች የጤናና የትምህርት አገልግሎት መቋረጣቸው ተሰማ። የጤና ጣቢያዎች የጤና ኬላዎች ሆስፒታሎች የሚሰጡትን አገልግሎት ለማቋረጥም ተገደዋል። ሐኪሞች ማስፈራራትና ዛቻዎች እየደረሷቸው በመሆኑ ስራቸውን እየለቀቁ በመውጣታቸው እየተነገረ ነው። አምቡላንሶች ሲንቀሳቀሱ አደጋ ስለሚጣልባቸው አገልግሎት በማቋረጣቸው በየቤቱ ለመውለድ የተገደዱ እናቶች ህይወታቸው እየለፈ መሆኑም ይነገራል። ለልጃገረዶች የማህፀን ጫፍ ካንሰርን ለመከላከል የሚሰጠው ክትባት ተቋርጧል። በዚህ ላይ ደግሞ ቀድሞ ከነበረው በባሰች የመድኃኒት እጥረት እየጨመረ በመሆኑ በሽተኞችን በመድኃኒት ማዳን ሲቻል እየረገፉ መሆናቸውን መረዳት ተችሏል። በምዕራብ ጉጂ፣ በሆሮ ጉድሩ፣ በሞያሌ፣ በሐረርጌ ወዘተ በተመሳሳይ ሁኔታ የትምርትና የጤና አገልግሎቶች መቋረጣቸውን መገንዘብ ተችሏል። በበርካታ ከተሞች የገበያ አድማም እንዲካሄድ ግፊት በመኖሩ መንገዶች ዝግ ይሆናሉ። ምግብ ቤቶችና መደብሮችም እየተዘጉ በመሆናቸው ነዋሪዎች እየተሰቃዩ መሆናቸውን ለማወቅ ተችሏል።
ወደ 40 የሚጠጉ የትግራይ ክልል ልዩ ኃይል አባላት ጠገዴ ወረዳ አይቧ ሰላዲ ቀበሌ በመግባት ከነዋሪዎች ጋር ግጭት ለመፍጠር ሞክረዋል በማለት በሰሜን ጎንደር ዞን የጠገዴ ወረዳ ሚሊሻ ጽፈት ቤት አስታውቋል። በግጭቱ ጉዳት ስለመድረሱ የተገለጸ ነገር የለም። በሌላ ዜና በአማራ አካባቢ የኦሮሞ ልዩ ዞንና በአፋር አዋሳኝ ድንበር ባለፉት ጥቂት ቀናት በተደረጉ ግጭቶች 25 ሰዎች መሞታቸውንና 40 በላይ መቁሰላቸውን የባቲ ወረዳ ኮሙኒኬሽን ጽፈት ቤት አስታውቋል። ልዩ ዞኑ ጉዳዩ ከአቅሙ በላይ መሆኑን ገልጾ የአማራውና የፌደራሉ ባለስልጣኖች በጉዳዩ ጣልቃ እንዲገቡ ጠይቋል።
በአዲስ አበባ ጎዳናዎች ከሶሪያና ከየመን የተሰደዱ ምጽዋት ጠያቂ ችግረኞች ቁጥር እየጨመረ በመሆኑ አሳሳቢ ሆኗል። በአዲስ አበባ በቦሌ ሚካኤል፣ በሜክሲኮ፣ በወሎ ሰፈር፣ በለጋሃር፣ በመስቀል አደባባይ ወዘተ ገና አራስ ከሆኑ ህፃናት አንስቶ እስከ 4 ዓመት የሚሆኑ ህፃናትን የያዙ ከሶሪያ ወይም ከየመን ተሰደው እንደመጡ የሚገልጡ ወረቀት ይዘው የሚለምኑ እየተበራከቱ መሆናቸውን እየተስተዋለ ነው። በመሰረቱ የሶማሌ፣ የሱዳን፣ የደቡብ ሱዳን ከጥቂት አመታት በፊት የሩዋንዳ ስደተኞችን ማየት የተለመደ ቢሆንም በልመና ግን እየተሰማሩ አልነበሩም ነበር። እነኚህ ከሶሪያና ከየመን የመጡትን ለምን በስደተኝነት ለማያዝ እንዳልተቻለ ግልጽ አይደለም የሚል አስተያየት የሚሰነዝሩ ብዙዎች ናቸው። እንዲህ ልቅ ሆነው በህብረተሰቡ ውስጥ ገብተው እንዲኖሩ ከተደረገ የጸጥታ አደጋ መደቀኑ አይቀሬ ነው የሚል አስተያየት ሲሰነዘር ይሰማል። ከዓለም አቀፍ ሽብርተኛ ድርጅቶች እንደ አልቃይዳና አይሲስ መሰሎች አጋጣሚውን ለኮይ ለአጥፍቶ መጥፋት ዘመቻቸው ሊጠቀሙበት ይችላሉ የሚል ስጋትም ሲሰነዘር ይስተማል።
በታንዛኒያ ከአገር ወጥተው ወደ ደቡብ አፍሪካ ሲጓዙ የነበሩ 14 ስደተኞች በአየር እጥረት የሞቱ መሆናቸውን አይፒፒ ሚዲያ የተባለው የታንዛኒያ ጋዜጣ በሰኞ እትሙ ባለስልጣኖችን ዋቢ አድርጎ ገልጿል። ኢትዮጵያውያኑ ሞተው የተገኙት ሞርጎሮ በሚባለው አውራጃ በአንድ መኪና ውስጥ ታፍነው ለረጅም ጊዜ እንዲቆዩ ተደርገው ሲሆን ተሳፍረው ከነበሩት 26 ኢትዮጵያውያን መካከል 14ቱ ሞተው ሲገኙ 5ቱ ወደ ሆስፒታል የተወሰዱ መሆናቸውንና 7ቱ በደህና ሁኔታ ላይ መሆናቸውን ጋዜጣው ዘግቧል። ኢትዮጵያውያኑ ህይወታቸው ሊያልፍ የቻለው መኪናው ጠባብ በመሆኑና ከአቅሙ በላይ 26 ሰዎች በመጫኑ አየር አጥሯቸው በመታፈናቸው እንደሆነ የአካባቢው ፖሊስ አዛዥ ገልጿል። ህይወታቸው ያለፈው ኢትዮጵያውያን ወደ ሀገራቸው ስለመመለሳቸው ወይም የቀብራቸው ስነ ስርዓት እዚያው ስለመፈጸሙ የሚታወቅ ነገር የለም ተብሏል።
በውያኔ የአፈና ቢሮ ውስጥ ገዳይ የሆኑ መርዞች መገኘታቸው ይፋ ሆነ። በዘረኛው አገዛዝ የብሔራዊ መረጃና ደህንነት በሚባለው የስለላና የአፈና ቢሮ ውስጥ አምስት አይነት መርዞች መገኘታቸው ይፋ መነገሩ አነጋጋሪ ሆኖ መሰንበቱ ታወቀ። እነዚህ መርዞች በዓለም አቀፍ ደረጃ እንዳይመረቱና እንዳይሰራጩ እግድ የተጣለባቸው እንደሆኑ የሚታወቁ ነው ተብሏል። አንደኛው የላቲና ዝርያ ካላቸው እንቁራሪቶች የሚመረተው BTX የተሰኘው ሲሆን ከሌሎቹ በተለየ በገበያ እንደልብ የሚገኝ ቢሆንም ዋጋው እጅግ በጣም ውድ መሆኑ ይነገራል። የBTX አንዲት ጠብታ በሽራፊ ሰከንድ ህይወትን ጸጥ የማድረግ ኃይል እንዳላት ለማወቅ ተችሏል። ሁለተኛው ቦቶክስ ሲሆን የሚሰጠው በምግብ በመጠጥ በሲጋራ ውስጥ ጠብ በማድረግ በደቂቃ ውስጥ የነርቭ ሴሎችን የማድረግ ኃይል እንዳለው ታውቋል። ሶስተኛው ፖሎኒየም 210 የተባለው ሲሆን የሚሰራው ከራዲዮ አክቲቭ ቅሪት ሲሆን ሊያመርቱ የሚችሉት ግዙፍ የኒውክሌር ኃይል ባለቤት የሆኑት ሀገራት ብቻ መሆናቸው የታወቀ ነው። በገበያ ውስጥ የሚገኝ አይደለምና ግዢው ከዓለም አቀፍ የፖለቲካ ሽኩቻ ጋር ተያያዥነት ሊኖረው ይችላል የሚል አስተያየት ሲሰነዘር ይሰማል። አራተኛው ሩሲያ ሰራሽ የሆነው ሮንስ የተባለው መርዝ ሲሆን የሚሰጠው በመርፌ መሆኑ ታውቋል። አምስተኛው VX የተባለው ሲሆን እንደ ጋዝ ወይም ሽቶ የሚረጭ መሆኑ የታወቀ ሲሆን የሰሜን ኮሪያው አምባገነን ወንድሙን ያስገደለው በዚሁ መርዝ መሆኑ ታውቋል። ወደፊት ዘረኛው አገዛዝ በየትኞቹ መርዞች እነማንን እንደገደለ ይፋ ይወጣል የሚል ግምት ሲኖር አንዳንዶች የኦሮሚያ ፕሬዝዳንት የነበረው አለማየሁ አቶምሳ የተገደለው ከነዚህ መርዞች በአንዱ እንደሆነ ይናገራሉ። በርካታ መዳረሻቸው የጠፉ የፖለቲካ ሰኞችም የነዚህ ህይወት ቀጣፊ መርዞች መሞከሪያ እየተደረጉ መገደላቸው እንደማያጠራጥር በርካቶች አስተያየታቸውን ሲሰጡ ይሰማል።
ንብረትነታቸው የሱር ኮንስትራክሽን ድርጅት የሆኑ ከባድ መኪናዎች በባህር ዳርና ጎንደር ከተሞች በህዝብ የታገቱ መሆናቸው ተነግሯል። ከባድ መኪናዎቹ በምዕራብ ጎንደር በሱር ኮንስትራክሽን ለሚሰራው የመንገድ ስራ ግንባታ እቃዎችን ጭነው በመጓጓዝ ላይ የነበሩ ሲሆን ቀደም ብሎ የሱር ኮንስትራክሽን መኪኖች በአካባቢው ለሚገኙ ታጣቂዎች የጦር መሳሪያ ያመላልሳሉ የሚል ስሞታ ሲቀርብባቸው መቆየቱ ይታወቃል። ሱር ኮንስትራክሽን ወያኔ ስልጣን እንዲያዘ በኤክስፐርት ስር ከተቋቋሙት ግዙፍ የወያኔ ድርጅቶች መካከል አንዱ ሲሆን ባለፉት 27 ዓመታት ውስጥ በአገሪቱ ውስጥ ያሉት የግንባታ ስራዎች ቅድሚያ እየተሰጠው በርካታ ገንዘብ ማካበቱ ይታወቃል። በአሁኑ ወቅት የወያኔው ድርጅት ባለስልጣኖች በተለያዩ ቦታዎች ለሚያካሄዱ ተረብሻና ሁከት የጦር መሳሪያም ሆነ ሌሎች ቁሳቁሶች የሚያጓጉዙት በእነዚህ የጭነት መኪናዎች በቦቴዎችና በሌሎች በሚቆጣጠሯቸው ተሽከርካሪዎች መሆኑ ይታወቃል።
በባቲ በተከሰተ ግጭት ከባድ ጉዳት ደረሰ። ከቅርብ ጊዜ ወዲህ ኩታ ገጠም የሆኑ በጋብቻና በባህል የተሳሰሩ ጎሳዎችን እርስ በርስ ሆን ተብሎ የግጭት ሰበብ እየተጫረ ደም ማፋሰሱ እየቀጠለ ነው ተብሏል። በባቲ ለአፋር ድንበርተኛ የሆነው አካባቢ በተከሰተው ግጭት ወደ 10 ሰዎች ህይወታቸው ሲያልፍ ወደ 20 የሚጠጉ ሰዎች በጽኑ መቁሰላቸው ታውቋል። እንደሚታወቀው የባቲና የአፋር ሰዎች ለዘመናት በጋብቻ የተሳሰሩና በገበያ አዘውትረው የሚገናኙ ሲሆን እንዲህ ያለ ግጭት ሊከሰት የሚችልበት ሁኔታ ሊኖረው አይችልም ነበር ተብሏል።
በብሔርና ብሔረሰቦች መካከል ማንነትና የመሬት ይገባኛል ጥያቄዎችን መሰረት አድርገው ለሚነሱ ግጭቶች ምንጭ ህገ መንግስቱ የተዋቀረበት በቋንቋ ላይ የተመሰረተ የጎሳ ፌዴራሊዝም መሆኑን የተለያዩ ክፍሎች እየገለጹ ይገኛሉ። በርካታ ምሁራን በውይይት መድረኮችና በዜና ተቋሞች ላይ ይህንኑ ሐሳብ እያቀረቡ ሲሆን የሐሙስ የኒውዮርክ ታይምስ ጋዜጣ በአስተያየት አምዱ ላይ ይህንኑ በሰፊው የዘገበ መሆኑ ታውቋል። በወልቃይትና በጠለምት እንዲሁም በራያ ከማንነት ጋር የተያዙ ጥያቄዎችና ግጭቶች መነሻቸው በ1984 ዓ.ም ወሰኑ ሲካለል ያለ ህዝብ ፍላጎትና ውሳኔ ነው በማለት የቀድሞ በአዴድ ያሁኑ አዴፓ ባለስልጣኖች መግለጻቸውን የጀርመን ድምጽ ሬዲዮ ማክሰኞ ዕለት ባቀረበው ዘገባ ገልጿል። የወያኔ ወገ መንግስት የግጭት ምንጭ ሆኖ በኢትዮጵያ ያለውና ላይ አደጋ ከማምጣትና የወያኔ ንግድ ከማራዘም ሌላ መፍትሄ እንደማይሆን ኢሃፓ ህዝቡን ሲያስረዳ የቆየው አሁን ሳይሆን ገና በ1984 ዓመተ ምህረት ህገ መንግስት ተብየው በተግባር ላይ ሲውል መሆኑን የሚታወቅ ሲሆን መፍትሄውም ይህን ከፋፋይና አጥፊ ህገ መንግስት አስወግዶ የህዝብ ይሁንታ የሚያገኝ የሀገሪቱን ህገ መንግስት በሽግግር ሂደት አማካኝነት መቅረጽ መሆኑን መናገሩ አይዘነጋም። በሐረር ከጊዜ ወደ ጊዜ የወንጀል ድርጊት መባባስ በስጋት እንድንኖር አድርጎናል ሲሉ ነዋሪዎች ገለጹ። በህገወጥ መንገድ መኖሪያ ቤትን ሰብሮ የመግባት ድብደባ፣ ስርቆት፣ የጎዳና የነዳጅ ግብይት እየተባባሰ ሲሆን ያለ መንጃ ፈቃድ ማሽከርከር፣ ከታሪፍ በላይ ክፍያ ማስፈጸምና የጎዳና ላይ ንግድ መባባስ ነዋሪውን ለምሬት የዳረገው ነው ተብሏል። ይህ ሁሉ ወንጀል ሲፈጸም የክልሉ መስተዳደር ድርጊቱን የሚፈጽሙ ዜጎችን ለመያዝ ምንም አይነት እንቅስቃሴ እያደረገ አይደለም በማለት ነዋሪዎቹን በማማረር እየተናገሩ ይገኛሉ።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያንጎልሽ ነጣነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስቶ ባንቺ መልክ አጊጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም ማይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ራቸው እጅግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ የጠና የወደዳ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሐዘን በፊትሽ ሲለካ ሆኖ ሰመመነ ስካዜሽ ወጨፎ ሸቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሐዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሐዘንሽን ባሴት ሊለውጡ አስበው ቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ተነገ ተዛሬ ምን የወላድ መሃን አሁን ብትወኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ መኚ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሐዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መልአክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምስክ የኔን ስሚፈጽም መደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትንሙን ማቃኛ ይጠር ሌላ መላ ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ተፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ሐቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ክዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ Thank you.
ከቡረዩ እስከ ሻሸመኔ የወረው በሎች ዘመን መጣንዴ በኢትዮጵያ ህዝብ ባህልና ወግ ወላጆችን ማክበር አዛውንትን ማክበር በጥያቄ የማይገባ ክብር ቅርሳችን ነበር። ጊዜ ተለወጠና ታዲያ በሀገሩም በባህሉም የሚያላግድ ትውልድ መጣና ለናይ የተገደደው ጭካኔና ቅሌት እውነታችን ሆነ። በቡረዩ እንደታየው ወጣት ሴቶችን ተሰብስቦ መድፈርና መግደል ንጹህ ዜጎችን መጨፍጨፍ በሻሸመኔ እንደታየው ዘቅዝቆ ሰውን መስቀልና አዛውንትን በመንጋ መደብደብ ሁሉም ተደምሮ ምን ጊዜ መጣ የሚያሰኝ ሆኗል። ስርነቀለውጥን ስንመኝ አሳፋሪ ወሮበላነት ሰፈነብን። ወንጀልና ቀሮ ተወራራሽ ሲሆኑና የወያኔ ያደግ ሰራዊትም በለመደው ደም ማፍሰሱን ቀጥሎበት ማየት ተገደናል። የወሮ በላዎችና ነፍሰ ገዳዮች መንጋ ዘመን መጣ እንዲ ያስተኛል። ሁኔታውን በቅጡ መረዳት ያልተቻለው ብጅታ በመስፈኑ የተነሳ ነው። በአዲስ አበባ ሆኖ የኦነግ መሪው መንግስት የተባለው ላይ ዛቻ ለመሰንዘር እንዴት ደፈረ? ባለምንጫውስ ማን አለውልህ ብሎት ነው ሹሙ ላይ የሚወርድበት? ከሻቢያ ጋር ያለው ተጨባጭ ሁኔታ ምን ነው ድብልቅልቅ አለ? ወያኔዎችስ አሁንም ለምን ይሾማሉ? ሹመት ሲባልስ አንድም በብሔረሰብ አንድም በሃይማኖት መሰረት ለምን ሆነ? የውጅንብሩ መጀመሪያ ሹሙ የመጣው ስርነቀልና ስርዓት ቀያሪን ለውጥ አሁን ለማድረግ ሳይሆን አገዛዙን ከውድቀት ለማዳን ኢያዴግን ለማስቀጠል መሆኑን መሳት ነው። ተደቆ ይህ መሆኑን ሹሙም አልደበቀም። ግን ብዙዎች የሰሙትን ለመቀበልና ለማመን ተስኗቸው አጉል ተስፋን መጋለብን ፈለጉ። የሹሞቹን አመጣጥና ሚና መረዳት ማወቅ ሲነገራቸው ማመን ስላቃታቸው ሁኔታው ዝብረቅረቅ ያለ ቢመስላቸው አያስገርምም። ከመነሻው በጅታ ውስጥ ስለገቡ ከመሆኑም በላይ ቀደም ብሎም ለዲሞክራሲና ለህዝባዊ ትግሉ የነቁ አጋሮች አልነበሩም ማለት ነው። የሽግግር ሂደት ሁሉን ያቀፈና ያሳተፈ ካልመጣ ጽንፈኞችንም ሆነ ወያኔን ማሸነፍ እንደማይቻል ከጠዋቱ የተናገርን ቢሆንም ሹሞቹን ለስልጣን ያበቋቸው ክፍሎች ሰፊ የማደናገርና የማሻሻት ዘመቻ ከፍተው ብዙሃኑን ግራ አጋቡ። በባዳገር በፈረንጆቹ ቁጥጥር ስር ያሉ በኢትዮጵያ ቋንቋዎች የሚያስተላልፉ ሬዲዮኖች በዚህ መስክ ሰፊና እኩል ቢናም ነበራቸው አሁንም አላቸው። ያባ ፍኖተ ሬዲዮ ባይኖረው ኖሮ አቋሙና ድምጹ እንዳይሰማ ለማድረግ ያደረጉት ሙከራ ቀላል አልነበረም። ትግላችን ተደናቅፏል። ስርዓቱ መሰረታዊ ለውጥን ሳያሳይ እየቀጠለ ነው ያልነው ሳይውል ሳያድር ሀቅነቱም ተረጋግጧል። ላድስ ለጠግንና ላስቀጥል መጣው የምን ስር ነቀለውጥ የምን ሽግግር ያሉን ሹሞች በወያኔ ህግ ክልል እየሰሩ ወያኔን ጠለናል እመኑን በሚል ሊያስተኙን ሞከሩ። ወያኔ ተወግዷል ብለው አምነው የከነፉትም ወያኔ ከነበቀሉና ዘረኝነቱ በቦታው እንዳለ ለማወቅና ቁጣውንም ለመቀበል ጊዜ አልፈጀባቸውም። በየቦታው አገራችንን የሚበጠብጡት የታጠቁ ክፍሎች አለቃቸው ማን እንደሆነ ምስጢር አይደለም። ኢትዮጵያዊነትን የሚያጠቁ አስመሳይ አርበኞችና ታጋዮችም በልፈፋቸውና ድርጊታቸው ሰሞነኛ በድሮ አደሞችና በወያኔም የሚሸፈሩ መሆናቸውንም ለማወቅ ችለናል። ኢትዮጵያን የሚጠሉና የሀገራችን ሰው እንደሚለው ግምኛ የጎዱትን ከየቦታው ሰብስቦ በዙሪያው ማሰለፉና መሾሙም ምክንያት አልባ አይደለም። ወያኔም ተሸንፎ እጅ አልሰጠም። ስርዓቱ ቀጠለ እንጂ አልተንኮታኮተም። ትዕዛዝ ተቀባዮችን ዋና ተጠያቂ አድርጎ በማቅረብ ዋናዎቹ ወንጀለኞች ክንፈ ሲሉ አዜብና አባይን ትተው ተሸፍኖላቸዋል። ዘረኞች በአዲስ አበባም ሆነ በሌሎች ቦታዎች ተሹመዋል። ለኢትዮጵያ በማይጠቅም ደረጃ ወደ ግብጽና ሳውዲ ኤሚሬትስ ፖለቲካችን አዘንብሏል። የሱዳኑ በሽር ሊወድቅ ሲንገዳገድ ምን እንርዳህ ለማለትም ውጭ ጉዳይ ሚኒስትሩ ወደ ካርቱም ተጉዟል። ተጠርተው አለና ያሉት ቡድኖችና ድርጅቶች የወሰዱት ውሳኔ ስህተት መሆኑን እያመኑ ናቸው። ሰላም ደፍርሶ የክልል አባወራዎች እየጮሁና ኢትዮጵያ ማለትን እንደ ኃጢአት ሊቆጥሩ ተነስተው እያጓሩ ባለበት ምርጫ በሁለት ዓመት ማለቱ ስርዓቱን በዘረኞች የበላይነት ማስቀጠል መሆኑን አልቀበል ያሉ ዘመናዊ ተለጣፊዎች ማንነታቸውን ይፋ አድርገዋል። የነበረው ኢዲሞክራሲያዊ አሰራር አሁንም ቀጥሏል። አንድ ወይ ጥቂት ሰዎችና አንድ ቡድን ባፈተተው ወሳኝ ሿሚ ፈጣሪ አድራጊ ሆኗል። የኢስሙላ ፓርላማው እንኳ የመምከር እድልን ተነፍጓል። ከሻቢያ ጋር የተደረገው ስምምነት በየመን ሳውዲ ጦርነት ወደ ሳውዲ ጎን መለጠፉ በአባይ ግድብ ላይ የተወሰደው ውሳኔ የተደረጉ በርካታ ሹመቶች የሽግግር ሂደት መሰረዙ የፖለቲካ ፍረኞች አብዛኛው አለመፈታታቸው ነጋ ጠባሹሙ የሚናገረውና የሚፈጽመው ሁሉ የህዝብን ይሁንታ ያላገኘና በቡድናቸው የሚወስኑት ነው። ለህዝብና ለድርጅቶች የተሰጠው ድል በጭፍን ማጨብጨብና ውዳሴ ሹሙን ማነብነብ ነው። ጉዟቸው ያስቸኳይ ጊዜ አዋጅ እንዳወጀ አገዛዝ ሆኖ ይታያል። የተያዘው መንገድ ወደ ቀውስ ወሳጅ ለመሆኑ ደግሞ ተጨባጭ ሁኔታ ቁልጭ አርጎ እያሳየን መሆኑን ማንም ሊክድ አይችልም። ጸረ ኢትዮጵያና ጸረ ኢትዮጵያዊነት ኃይሎች ሁሉ ተለቀው በኢትዮጵያ አንድነትና ህልውና ላይ አደጋ ሆነዋል። የህዝብ ማንነት አሁንም ተክዶ መፈናቀልና መፈጀት የህዝብ ዕጣ ሆኗል። የወያኔ ቀጥረኞችና ታጣቂዎች የህዝብ ወገን መስለው በመሸፋፈን አገርና ህዝብን በማመስ ላይና የርስ በርስ ጥላቻን በማሰራጨት ላይ ናቸው። ወዴት እየወሰዱን ነው ስንል ሊመልሱልን የማይችሉት ምስጢር አድርገውት ሳይሆን ስለማያውቁትና በዳበሳና በባዕዳን ትዕዛዝ የሚንቀሳቀሱ በመሆናቸው ነው። ሹሞቹ بكفتو التلبا مونا اتشون بولتكاون اندال تشالوبت اسمس كراوال يبا مونو زاري كامتشوم جيزي ببلتا يشكر هيدتن مكابل عمارا تشلش ارمجانو نو طينيان نات ابابايلوش كللي بميل جنب سرتو سلام تفتو باللبتونيتا مرچا يتبالو لكايد يميشل ايد اللم كتكايدم لتبابوش النازرين يهيلوش يميامتش كمهون يميالف ايد اللم إثيوبيا يميل درجيت بيكللو آت درس يتبالي باللبت وقت يهاجريتو هارت ياند درجيت نبرت ونو باللبت يتاتكو طور تطارينتو لاند درجيت ونو باللبت بوليسو بيروكراسيو بنسو قطر سر باللبت غراويت يتبالو يوياني هج بالتك ايربت مرچا بالتك مون بكر منم لوت مدعك تدينورو ايشلم متو بمتو اشنف دبلو مساقيا انداي هونو يتوسنوتن ونبروش تقاوامي سايهون تفوكاكاري سايهون تاماين لتبالو هايلوش بيلقسوم بمسارتو النبابلا جاو اشنفيو يهاليقو اوديف بامونو يميانناقا قرايدل دم ويانيم بقلبتو النابطورو تطبقو باللبتنا اكوي تقبارون بكت لبت مرچا فايدا بيسنو يتغراي بچنياتو كادرغو السنو كمسا يمليلا يتغراين هزبا قلتو لوياني كمستطيلا منم ترقوم اينو روم يهزبن تقل كما دينا كفنا سو باللون سرا تقاقنو كماس كفتالليلا منم فايدا اينو روم يهن يبلت لمردات مرجا بولتا متوست قال تدرق يميلو تنهايلوش معنى النت ماتين بيتشا يبقال بحق لأيتوبيانا لهزبوا يميكو مهايلوش يشكل قريدة تنتك عومو بيهاديك سر مرجا اللي دقفو اي تبقم يشكل قريدة اون هونو بهولون تساطفو خاقر عادنون فتان رمجا موسر قال تشال لقل لسابوت يسلطان تم سلبا هونن إثيوبيا آغارا تشنن بكفتن يدرجا يمن نقودا يهونال بزيلاي كنتاتن بجيتالي نورن اي قبام بنات آغار قلد اي فقدم يشكل قريدة اهونونو سروي ياني سريها ديك تقلا تشن تفافو مو يكتل بغارا تقلن نامسواتنت إثيوبيا النت ابقالن
Thank you. የኪራይ ዶክተሮች ዘመን ነው ዘመነ ብታና የሚከራይ ዶክተር ልክ እንደ መኪና እንዴ የሰው ስም አልብሶ ውሻ ብሎ አሻጋሪ ምን አይነት ግዜ ያሳፋሪ ከአስር አመት በፊት የነከሰኝ ውሻ ንስሐ ሳይገባ ለጣለው ጠባሳ ለክህደቱ መርሻ ሁለት ምርኩዝ ይዞ ዶክተር ተከራይቶ ገብቷል መናገሻ። ያኔ እኩል ሌሊት ያመለጠኝ ጠፎ ገባው ለሸገር ፈጣሪውን ክዶ አዲስ ጌታ አግኝቶ። ሆኖም ቦቢ ቁስል ስላለበት ከመቀመጫው ላይ አይስም አያስነጥስ እንደ ልቡም አይጮም እንዳሻው አይባርክ ወጥቶ በአደባባይ እኮ መቼም በበላበት አይደል ውሻ ውሎ አዳሪ ጭራውን ቆልፎ አንገት ደፍቶ ኗሪ የድመትን ያህል ስለሌለው ድፍረት በሾከና ሊያድር ታስሮ በሰንሰለት ከነማናንሼ በተባለው ጉዞ በዶክተሩ ታዝሎ ሁለት ምርኩዝ ይዞ ይሉንታማ አውቀው ሀፍረት አልባ ውሻ ሙሉ ጌታ አግኝቶ ተደመርኩኝ አረገባ መናገሻ። ምን አይነት ድምር ነው ግራ የተጋባ ፍየልን ከነብር አይጥን ከድመት ደስኩሮ የሚያጋባ። የምንጫው ባላባት የቁንጭራው ጌቶች የገጀራው አዛዥ አንጃና በታኞች አመጣም ካኝና የክራይ ዶክተሮች ዘመና ጨላሚ ዘረኛ አውሬዎች በተራ በተራ ከሚቀመጡባት ቦሌ አየር ማረፊያ ከምታብረው ወንበር የዛሬ 10 አመት የነከሰኝ ውሻ አየው በሙሉ አይኔ ተደመርኩኝ ብሎ ቁጭ ብሎ ሲናገር ምን አይነት ዘመን ነው ዘመነ ብሳና የሚከራይ ዶክተር ልክ እንደ መኪና የሰው ስም አልብሶ ውሻ ዝሎ አሻጋሪ ምን አይነት ግዜ ነው የግዜ አሳፋሪ። የኪራይ ዶክተሮች
የነጭንፋለን ጸጋ በሀገራችን ወሳኝ በሆኑት ታሪካዊ ወቅቶች የተሳተፉት ግለሰቦች መሪዎችና ታጋዮች በአብዛኛው በቦታው ባልነበሩ ጥራዝነት ጠቆች በአሉታዊ መተቸታቸውና መወገዛቸውንም መቻል ያለብንም ጸት ሆኖ ከተገኘ ሁሉ አድሯል። ከአጼ ምኒልክ እስከ በጀግንነት ታሪክ ጽፎስ ካለፈው ትውልድና አኩሪ ሰማዕት ሁሉም የታሪክ ክለሳና ብረዛ የጥራዝነት ጠቆች ጥቃት ሰለባ ሆነው አሉ። ያለፈው ተወግዟልና ከዚያ ትውልድ ጀብዱ ትምህርት መቅሰም የሚቻልበት ሁኔታ ጫልሟል። የዚያ ትውልድ ታሪክ ተበርዞልና ተከዶአልና ለዛሬው ትግል ጠቃሚ ትምህርትን ልምድን ለመቅሰምም አልተቻለም። አንዳንድ አላዋቂዎች ግን አይናቸውን በጫዋጥባውና አዋቂ መስለው የሚለፍፉ ያፓና ደርግ በፊደል ተጣሉ ብለው እናሸንፋለን ወዛደር ላባደር በሚል ተዋጉ ብለው ያን ታሪካዊ ትግል ያጠለጥሉ ይሞክራሉ። ጉዳዩ ከትግክረኛ አማርኛ ውጭ ልዩነቱ ፖለቲካዊ ነበር። ደርግና ይሃባ ግጭታቸው በዲሞክራሲና ባምባገነንነት ወይም ፋሽስታዊነት ምርጫ ላይ ያጠነጠነ ነበር። ታሪክን የረሱት ይህን ልዩነት ከተራለፈፋው ጭ መረዳት መቻል አለባቸው። ደርግ ጊዜያዊ ወታደራዊ አስተዳደር ሲልና ስልጣኑን ሊያጠናክር ሲነሳ ያፓ ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ይቋቋም ባይ ነበር። ደርግ ዴሞክራሲ በገደብ ሲል ያፓ ደግሞ ዴሞክራሲ አለ ገደብ ለጭቆኖች ሲል ነበር። ደርግ ራሱን ያብዮት መግዚት አድርጎ ሊሰይም ሲጥር ያፓ ይህ ማለት የህዝብን አብዮት ማጅራት መምታትና መቀማት ነው ሲል ይከራከር ነበር። በመሪላራሹ በላባደሩ መሰረታዊ ጥያቄዎች ላይ በሀገር ሉዓላዊነት ጥያቄ ያፓ እንደደርግ ለየቀል ነበሩ። ወያኔና ያፓም እንደዚሁ። ችግሩ የፊደል በነበረማ ቋንቋ አዋቂዎች ተጠርተው ዘላቂው መፍትሄ በተገኘ ነበር። ጥራዝነት ጠቆቹ ግን ሳይያውቁ ልፈፋን መርጠዋልና ያን ትውልድና ያን የትግል ዘመን ለማክቸልቸል የማይናገሩት ሐሰትና ቅጥፈት የለም ቢባል ማጋነን አይሆንም። ይህን ባህል እንበለውና የተስፋፋ በመሆኑ ዛሬ ሀቅ ተቀብራ ውሸትም ነግሶ ትምህርትም ተንቆ ጥራዝነት ጠቆች ፈልተው የህዝብን አንጎል ለመቆጣጠር ትግሉ ተፋፍሞ በመካሄድ ላይ ነው። በዚህም ሰልፋችን ወዴት ነው የሚለው የሚያስተዛዝብ መሆኑ አይቀሬ ነው። ሰልፉ ከዛነፈ ከተባላሸ እናቸንፋለን ሲባል ከጀርባው ያቀፈው መልእክት ተራ ሳይሆን አንድም በህዝብ ትግል ላይ እምነት ቆራጥነትን የሚያንጸባርቅ ነው። ሽንፈትን ወግድ ያለ ወኔና መንፈስ ነው። በህዝብ ኃያልነትና ቸናፊነት እምነት ነው። በአፍ ሳይሆን ከልብ በመሰረቱ እንቢተኛነት ነው። አመጸኛነት እናቸንፋለን ያለና ይህንንም ያመነበት ህዝብ ለጨቋኝ የሚንበረከክ የሚገዛ አይሆንም፣ መስዋዕትነትንም አይፈራም። ድል ለህዝብ ፋሽስቶች ይውደሙ ብሎ ደረቱን ለጥይት የሰጠው ትውልድ የናቸንፋለን ጸጋን የተላበሰ ነበር። ያንን ከዛሬ የሚለየው ብዙ ሁኔታ አለ። በቅድሚያ ትግሉን ሊመሩ የተነሳን ያሉት የናቸንፋለን ቁርጠኛ ጸጋን የተላበሱ አይደሉም፣ ድፍረቱም የላቸውም፣ ሞታይፈሪ አይደሉም። ትግላቸው የህዝብ ባለስልጣንነት ለማስፈን ሳይሆን የራሳቸውን የስልጣን ጥም ለማርካት ነው። ጭቁን አይደሉምና አገዛዙ ቢንኮታኮት ይጎዳሉ እንጂ አይጠቀሙም። በመሆኑም የህዝብን መነሳሳትና አመጽ ከወያኔ ባልተናነሰ ይፈሩታል። የማንቆጣጠረው ሁኔታ መጥቷል ብለው በ1997 ዓመተ ምህረት ከባዕዳን ጋር ያበሩት የሙት ከተማ አድማን ያከሸፉትን ከሃዲዎች አስታውሷል። የተቃዋሚ ድርጅቶች መሪዎች የበደለኛው ስርዓት መወገድ ይጎዳናል ብለው ለስለስ ያለ የጥገና ለውጥ በመፈለግ የህዝብን አመጽ እስከደናቀፉ ድረስ የህዝብ ጎራ ከባድ ችግር ይኖረዋል። በነሞትም አንጎዳም ብሎ የሚነሳውና እናቸንፋለን የሚለው ትግልን ወደፊት በደሙ የሚገፋው ነው የህዝብ ትግል አለኝታ። ለዚህም ነው ዛሬ ተከስቶ የምናየው የወያኔን ማዘዣ አክባሪነት ያን የናቸንፋለን መንፈስና ወኔ ያጣ ሆኖ የምናገኘው። ተቃዋሚዎች ነን ባዮቹ ትግላቸውን ወያኔ በሰጣቸው ሜዳ ልክል ያካሄዱ የተነሱ ናቸው። ሜዳውም ትንሽ ነው። በምርጫ ካልተካፈላችሁ ትታገዳላችሁ። እሺ ሰልፍ ማስፈቀድ አለባችሁ አይሆንም ስንልም ታከብራላችሁ። ሐራ ያለቃችን ጫጫታችሁና ተቃውሟችሁ በልክ ይሁን። መስመር አለቀም ጌቶች። ወያኔ ሲያስነጥስ ሲማር ባይ ተቃዋሚ ማለት ነው። ከዚህ አልፎ ተርፎ ደግሞ ጸረ ወያኔ ነን እያሉ የትግራይ የበላይነት ዋነኛ ተቃዋሚ የሆኑ ተቃዋሚ ነን ባይ አስመሳዮች እንዳሉም የምናውቀው ነው። በውጭ አገር በትግራይ ተወላጆች የተያዙ አንዳንድ ድረገጾች ጸረ መለስ መስለው ግን ዘረኛ ስርዓቱን እየደገፉና ጸረ ወያኔ ድርጅቶችን በስልት እያጠቁ አሉ። እነዚህን በማዕቀብ ማድበን ሲገባ አብረዋቸው የሚለቃለቀው ዜጋ ግን ጥቂት አይደለም። ማዕቀብ ካልን ደግሞ በወያኔና ደጋፊዎቹ ላይ ያመረረ ማዕቀብ ማድረግ ሲገባ ከቢራውም ከጤፉም ወዘተ ወያኔ የሚለግደውን አቅርቡልኝ ባዮች በስተዋል። የወያኔን ወይንና ቢራ ወይም ጤፍ የሚያቀርቡ ምግብ ቤቶችና ሱቆች መራቅ ተገቢ ነው። እቀባ የህዝብ ትግል አንዱ መሳሪያ ነው። የደቡብ አፍሪካ የሶዌቶ ህዝብ ኪራይ አንከፍልም ብሎ ያካሄደው የማዕቀብ ትግል ውጤት በታሪክ የሚጠቀስ ሆኗል። ወያኔ በባዕድ አገር ካለው ዜጋ እስከ 3 ቢሊዮን ዶላር ማለትም እስከ 70 ቢሊዮን ብር እንደሚያገኝ ተዘግቧል። በዚህም በኢኮኖሚ መስክ ከፍተኛ ድጋፍና ማስተንፈሻ እያገኘ ነው። አፈረንጂ አዲሱ ሹምም ሚሊዮን ዜጋ በውጭ ያለው በቀን 1 ዶላር ሲያዋጣ ታይቶት ነበር። ራሱ ወያኔ ይፋ ባደረገው ሰነድ ግልጽ እንደሆነው በርካታ ዜጎች ወደ ወያኔ ተጠግተው ገንዘብ በማፍሰስ የሚከብሩ መስሏቸው መዳከራቸውን ልናውቅም ችለናል ታዝበናልም። ታሪክ ደግሞ ነገ ጨለማው ሲወገድና ጎህ ሲቀድ ይህን ሁሉ ያስታውሳል። ሂሳብም እናወራርድ ብሎ መነሳቱ አይቀርምና ለሆዳሞቹ አይነጋ መስሏቸው ይተረትባቸዋል። የማይቀር ነው የነገ ሞት አይፈሬና እናቸንፋለን ትውልድ ላይ ሰማዕት ላይ የምንት ግለሰቦች በወያኔም በሌሎችም ተቀጥረው ዘመቻቸውን አጧጥፈዋል። ያ ትውልድ ጠላቱን ሰልፍ ፍቀድልኝ አላለም፣ ሰልፍ የሚከለክለውን ህግ ራሱ ተሰልፎ ታገለው እንጂ። ያ ትውልድ ገዢውን መደብ አልተለማመጠም፣ ወግድ አንተ የህዝብ ጠላት ብሎ ተነሳበት እንጂ። ፖሊስ ሲሰማራ ደንግጦ ሰልፉን አልሰረዘም፣ የተዘጋ በርን ሰባብሮ ወደ አደባባይ ተመመ እንጂ። ጥይት ሲሰማም በቃኝ ትግል አላለም፣ መስዋዕትነትን ደፍሮ እናቸንፋለን እያለ ተሰዋ እንጂ። ያ ወኔ የሌላቸው ሁሉ ታዲያ ጀግናውን ትውልድ በአራያነት በመውሰድ ፈንታ ወያኔና ባዕድ በሰጣቸው ትዕዛዝ ሆነ መመሪያ በዚያ ትውልድ ላይ ያውም በማያውቁት ታሪክ ማላዘናቸው ምን ይባላል? ያኔ የነበረው ትውልድ አዋቂ ግን ትሁት፣ ደፋር ግን ትዕቢት አልባ ነበር። መርሁም የበላይነት ለህዝብ አገልጋይነት ከታጋይ የሚል ነበር። ዛሬ ታሪካቸው ማፈሪያ አንድ ጥርሳቸውን በዘነዘና የሚነቀሱ በድርጅት ከሰሩት በየድርጅቱ እየዞሩ የበተኑት የሚበዛ ያንጎላቸው ብሎን ይላላ ታጋይነን ብለው ወያኔን በጎን የሚለማመጡ ጉዶች ፈሉና ተቃውሞውም መሳለቂያ ሆኖ የወያኔ ልብ እየሞቀ ይገኛል። በወያኔ ኢህአዴግ ፈቃድ ትግል ለማካሄድ መነሳቱ ራሱ ምን ያህል ጅልነት መሆኑ ተቃዋሚነን ለሚሉት ገና ግልጽ አልሆነም። አለንጋ እስኪመጣ በክንድ ያዝገሙብኝ ባዮች የኢትዮጵያን ክብር ሊያስጠብቁ የሚችሉ አይደሉም። ላለፉት ዓመታት የተሞከሩ ኅብረቶችና ትግል ትጥቅ ትግሎች ለምንስ ተደናቀፉ ለሚለው ስሜትን ሳይሆን ምርምርን መሠረት ያደረገ ምላሽን ማግኘት ይጠይቃል። ለምሳሌ ኢአቅ በሚል ትጥቅ ትግል ሲጀመር ጦቢያ የሚባለው መጽሔት ለፕሮፌሰር መስፍን መድረክ ሰጥቶና ዱላ ወይስ መላ የሚለውን ጽሑፍ እንዲያቀርቡ ትግሉን እንዲቃወሙ በማድረግ አፍራሽ ሚና ተጫውተው ነበር። ለውጥ ፈልጎ ትግልን ጠልቶ ከናቸንፋለን ትውልድ እምነትና ወኔ የራቀ የሽንፈተኞች አቋም ሆኖ ባጅቶ መደረግ ያለበትን ትግል አኮስምሏል። ዜጎችም ነጋጠባ ለወያኔ ተንኮል ሰለባ በመሆን ሳይጨፈኑ እየተሞኙ ለወያኔ ወዶ ገባ ሰለባ በመሆን አገርን ጎድተዋል። ወያኔ ያሰማራቸውን ቅጥረኞች እያሰረ እየፈታ በሕዝብ ዘንድ አመኔታ እንዲያገኙ ለማድረግ መጣሩ በነልደቱ ከህደቱ ተሞክሮ የሰራና በነጻ ጋዜጠኛ ስም የወያኔ ተልእኮ አስተናጋጆች እየታየ ያለም ነው። ንቅቱ ማየትና አስመሳዮችን ማውገዝና ከህዝብ ጎራ ማራቅ ያስፈልጋል። እናቸንፋለን ስንል ራሳችንን ለጥቃት አጋልጥን ሰተን መሆን የለበትም። ትግላችንም በወያኔ ቅጥረኞችና ቡከኖች መደናቀፍ አይኖርበትም። ካዲና ባንዳን ይቀጣሉ እንጂ አያዳምጡም ተብሏል። ከዚህ በተያያዘ ደግሞ ከወያኔ ጋር ከተቃቀፉት ባሻገር ለባዳንም ያደሩታሉ። ወያኔ የባዳኑ ቅጥረኛ ስለሆነ በባዳን ተዛስ ስለሚሰራ ይንከባከቡታል። ተቃዋሚ መስለው ዋናው ተልእኳቸው ግን ወያኔን መደገፍና ጸረ ወያኔ ድርጅቶችን ለመከፋፈል መጣር ነው። ያላወቁ አለቁ ነውና እነዚህንም አመሮ መታገልና ከህዝብም ጎራ ማራቅ ያስፈልጋል። በርግጥ እናቸንፋለን ወያኔም ከነግሳንግሱ ይወድማል። በዚህ ላይ ትርታሪ ሊኖር አይገባም። ከዚህ ግብ ለመድረስ ግን ወኔ ትግል መስዋዕትነትና ሞታይፈሪነት መከሰት አለበት። ያን የታገለውን ጀግና ተውልድ ከመንቀፍ ይልቅ ከሱ ለመማርና ፍርሃትን ለማቸነፍ መቁረጥና መነሳትም ይጠበቅብናል። እናቸንፋለን።